ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት የጋቢና ቪኦኤ መሰናዶ ጀምሯል። ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ በቅንብሩ ጽዮን ግርማ በአርቶቱ ካውንስል ጀምሮ አብረናችሁን ቆያለን። ዛሬም በሳምንት ውስጥ ከተደመጡና ተደግሞ ቢሰሙ ያነቃቃሉ ያልናቸው መሰናዶዎች ነው ይዘን ወደ እናንተ መጣነው። እናንተም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ለምሽቱ ቀዳሚ ያደረግነው
ኮፈሬ ከጥቂት ዓመታት ወዲህ በኢትዮጵያ የስፖርት ትጥቅ ዘርፍ ውስጥ ስሙ እየጎላ የመጣ ተቋም ነው። ድርጅቱ የኢትዮጵያ ብሔራዊ ቡድን መደበኛ አልባሳትን ከማምረቱም በተጨማሪም ከ10 በላይ ለሆኑ የሀገር ውስጥና የአፍሪካ ቡድኖችም ስፖርታዊ ትጥቆችን ያቀርባል። ቡድኑ በቅርቡ የተደረገው የታላቁ አፍሪካ ሩጫ ክንውን ኦፊሴላዊ አጋርም ነበር። ስለ ድርጅቱ ጉዞና የመጪ ዘመን ግቦች በጥቂቱ ለመስማት ሀብታሙ ስዩም ከተቋሙ አጋር መስራች ሐሰን መሐመድ ጋር በዚህ በአሜሪካ ድምጽ ስቱዲዮ ዋሽንግተን ዲሲ ቆይታ አድርጓል። ወደ ቆይታው ነው የምናልፈው።
እንኳን ደህና መጣህ ወደ አሜሪካ ድምጽ ስቱዲዮ።
ቴንክ ዩ በጣም አመሰግናለሁ። እንኳን ደህና ቆያችሁ።
ተቋማችሁን መለዩ በተለያዩ ስፍራዎች እናየዋለን። ምናልባት አዲስ ስለ ድርጅቱ የሚሰሙ ሰዎች ቢኖሩ መቼ የተመሰረተ ተቋም ነው? ምንስ ነው የሚሰራው?
ኮፈሬ ያው በ2010 ዓመተ ምህረት የተቋቋመ ድርጅት ነው። በአብዛኛው የኢትዮጵያን ስፖርት ኦልሞስት 100% ማለት በሚቻልበት ደረጃ የውጭ ድርጅቶችና ማለት ከቻይና የሚመጡ ሬፕሊካዎች በተቆጣጠሩበት ጊዜ ሀገራዊ የሆነ ያው አፍሪካን ማዕከል አድርጎ የተነሳ ብራንድ ነው ማለት ነውና ኦልሞስት በጣም ረጅም ጊዜ ይሄ ብራንድ ሜንታሊቲውን ህዝቡ ላይ ለማስረጽ ሲለፋ የነበረ ድርጅት ነው። ከ3 ዓመት በኋላ ያው ለመጀመሪያ ጊዜ ፕሪሚየር ሊግ ውስጥ ያለ የመጀመሪያ ቲም መያዝ ከቻለበት ጊዜ ጀምሮ በደንብ ተቀባይነት እያገኘ የመጣና አሁንም ያው የብሔራዊ ቡድን ደረጃ የደረሰ ትልቅ ተቋም ነው። በጣም ማለት ኢትዮጵያ ኳሱም ስፖርት ማን ነው አትሌቲክሱ ላይ ፌመስ እንደሆነች ሁሉ ማኑፋክቸሪንግ ዘርፍም አገራዊ የሆነ የስፖርት ብራንድ ክሬት ማድረግ እንደሚቻል ፕሩፍ ማድረግ የቻለ ድርጅት ነው።
እንግዲህ በስፖርት ትጥቆች ላይ ስናተኩር ብዙ ጊዜ ተደጋግሞ የሚመጡ ስሞች ነበሩ። ናምብሮ፣ ናይክ እና አዲዳስ እና ሌሎች ጉዳዮች ማለት ናቸው። በነዛ የተለመደውን ነው እንግዲህ እናንተ ለየት ብላችሁ በሀገር በቀል ምርቶች አዳዲስ ስራዎችን ለመስራት እየሞከራችሁ ያላችሁ፣ የማሳመን ሂደቱ ምን ያህል ፈታኝ ነበረ? ሰዎች በሀገር ውስጥ በሚመረቱ ስፖርታዊ ትጥቆች ተጠቃሚ እንዲሆኑ ጭራሽ ብሔራዊ ቡድኑም ተጠቃሚ እንዲሆን ለማድረግ የሄዳችሁበት ሂደት ባጭሩ ምን ይመስላል?
ያው መጀመሪያ በጣም ከባድ ነበረ። እኛ ስንጀምር ያው 4 ማሽን ይዘን ነው ስራ የጀመርነው። በጣም አቅማችንም ትንሽ ነበር። ፕሪንትም ለማድረግ የምንጠቀማቸው ፋሲሊቲዎች ሌላ የቻይኒዝ ካምፓኒዎች ነበሩ መጀመሪያ ላይ እና ሂደቱ በጣም ከባድ ነበር ለኛ። ግን ምንድነው የነበረው ክለቦች ጋር የነበረው ነገር በደጋፊ ማሊያ ነው ስራ የጀመርነው። የደጋፊ ማሊያኛ የዛሬ 4 አመት ሁላ አምርተናል ለትልቅ ቲሞች። ግን የነበረው ነገር ምንድነው ሎጎውን እዚህ ላይ ማድረግ ላይ ፍላጎት አልነበረም። which means ያው የአገርኛ የሚለው ቃል እንደ መጥፎ ነገር ነበር በፊት ላይ የነበረው አስተሳሰብና ኦልሞስት 3 አመት ነው የፈጀበት ያንን ሰብረን ለመጀመሪያ ጊዜ ፕሪሚየር ሊግ ላይ ያለ ቲም ላይ ሎጎአችንን ለማድረግ 3 አመት ነው የፈጀብን። እኛም የደጋፊ ከሚለው ወተን በእልህ እንደውም ያው ከዋናው መሰረቱ ተጫዋቹ አትሌቱ ነው የመጨረሻው። የአንድ ስፖርት እንግዲህ ራሱ መጨረሻ ሄደ የደምተነከው አትሌቱ ነውና ወይ ስፖርተኛው ነውና ስፖርተኛው ከወደደው ደጋፊውም ኤቭሪባዲ ማህበረሰቡ ተቀባይነት ሊያገኝ ይችላል ከሚል አስተሳሰብ ወደ ክለቦች ቀርበን ፕሮዳክታችን እንዲሞክሩትና እንዲያነጻጽሩ አገራኛ ወይ ደግሞ አገሩ ስለተመረተን ብቻ ሳይሆን ኳሊቲውን ከሌላ ሀገር ከሚመጣው አንጻር ከዋጋም ከኳሊቲም አንጻር አነጻጽረው እንዲገዙ ነው ያደረግነው። ድሬዳዋ ነበር የመጀመሪያ ክለብ የኛን ተጥቀ የተጠቀመው በጣም ደስተኛ ነበሩ። እያለ ግን በሁለት አመት ጊዜ ውስጥ ከአንድ ክለብ ኦልሞስት ወደ 14 ክለብ ነው በአንድ የሚያዝ የቻልነውና ኦልሞስት ሁሉም ፎሪን ካምፓኒዎች ከሀገር እንዲወጡ አድርገናል ናሽናል ቲሙን ጨምሮ። በዛም ብቻ የቆመም አይደለም፣ ከዛም አልፎ ዩጋንዳም ላይ ናሽናል ቲም ደረጃ እስከሚያዝ ድረስ ደርሰናል። ኳታር ላይ እንደዚሁ እና ኤክስፓንድ እያደረግን ነው። ስለዚህ አገር ውስጥ አምርቶ ወደ ውጭ አገር ገበያ ብራንድ ሆኖ መስራት እንደሚቻል ፕሩፍ ያደረገ ትልቅ ተቋም ነው።
እንግዲህ በተመሰረተ በዚህች ጥቂት አመታት ውስጥ ይሄን አይነት ለውጥ ማምጣት ይችላል። በሀገር አቀፍ እንዲሁም በሀገራዊ ቡድኖች ላይም ያላችሁን ተቀባይነት እያሰፋችሁ መጣችኋል። የመጪ ዘመን እቅዳችሁ ምንድነው? ጎፈሬ እንደ ተቋም እንደ አንድ ድርጅት የያዘው ትልቅ ህልም ግብ ምንድነው በቀጣይ አመታት ውስጥ?
ያው ዋናው ትልቁ ቅዳችን እኛ ምንድነው? አንደኛ ሀገር ውስጥ ያለውን የሀገር ውስጥ አምርቶ ወደ ውጭ ኢትዮጵያ ለዓለም ብዙ ነገር ማቅረብ ትችላለች። ማለት ታለንት አለ። እኛ ጋር ብትመጣ 153 ወጣቶች የስራ ድል የፈጠረ ድርጅት ነው። እነዛ ሁሉ ወጣቶች በሙሉ ኢትዮጵያውያን ናቸው። ማለት እዛው ተምረው ግን አቅም ያላቸው ሌላ ድርጅት ተቀጥረው ይሰሩ የነበሩና አቅማቸውን ግን ፑሽ ተደርገው እነዚህ ልጆች ሊሚታቸው የትደረስ ነው የሚለውን ነገር ግን ማንንም አልሞከሩም ነበርና የኛ ትልቁ ፍላጎታችን አንደኛ አራያ መሆን ነው። ለሙሉ ለሀገሪቱ አራያ መሆን ነው። ሁለተኛ ደግሞ ህዝቡ እኛ ሀገር ያለ የግዢ ይሄ ፕላትፎርሙ በጣም ጥሩ አይደለም። ማለት ሄደህ ልብስ ለመግዛት ተጨቃጭቀ ተደራደረ ምናምን ነው፣ ኳሊቲውን እርግጠኛ መሆን አትችልም። ያ ነገር ባለበት ሁኔታ ኢቭን ፎሬን ብራንዶች ራሱ ናይክ አዲዳስ ተብሎ ያሉት ራሳቸው ፌክ ናቸው አብዛኛዎቹ ማለት ነው። እና እኛ በዛ ውስጥ ምንድነው የምንፈልገው? ለህዝቡ ተደራሽ ሆነ፣ ለሙሉ ለኢትዮጵያ ህዝብ ተደራሽ ሆነ፣ ስፖርቱ ላይ ያተኮረ በጣም ሃይ ኳሊቲ የሆነ ፕሮዳክት ለህዝቡ ማቅረብ ነው። በቅርቡ የተለያዩ ትልልቅ ሾፖችን ከፍታለን። ኤቭሪባዲ ገብቶ ሌላ ሀገር እንዳለው ናይክ አዲዳስ ስቶር ገብቶ የሚያገኘውን አይነት ኤክስፒሪየንስ ማግኘት የሚችልበት ሾፖችን ነው መክፈት የምንፈልገው። ከዛም አልፎ ደግሞ አፍሪካዊ ሆኖ ሜቢ በዚህ 5 ዓመት ውስጥ ትልቁ እቅዳችን አፍሪካ ውስጥ ቢያንስ 2-3 ክለብ 2-3 ብሔራዊ ቡድን ይዘን በትልልቅ መድረኮች ላይ መታየት ነው ትልቁ አላማችን።
እንግዲህ ሀሰን፣ አንተ ወጣት ነህ። በወጣትነትህ በመሰረትከው በዚህ ተቋም አማካኝነት በስፖርቱ ዘርፍ የራስን ተጽዕኖ መፍጠር ችለሃል። በስፖርት ትጥቆችና በስፖርት አልባሳት ዙሪያ በርካታ ወጣቶች በዚህ ሰዓት እየተመለከቱን ይገኛሉ። የራሳቸው ተሰጥኦ፣ የራሳቸው ችሎታ ሊኖራቸው ይችላል። ነገር ግን ወደ ስኬት መንገድ እንዴት ማምራትና እንዴት መሄድ እንዳለባቸው አያውቁ ይሆናል። ከምንድን ነው መጀመር ያለባቸው? ከአንተ ልምድ ተነስተህ የተወሰነ ሀሳብን አቀብለን።
ያው ዋናው ነገር ምንድን ነው? አብዛኛው ነገር እኛ አሁን ስንነሳ ያው ይሄን ድርጅት ለማቋቋም የተነሳንበት የመጀመሪያው እንትን ኳስ ለማየት ስቴዲየም እየገባን ነበርና የማሊያ ችግሩን ራሳችን ማሊያ መግዛት እየፈለግን የማሊያ ችግሩን አይተን ነው ከዛ ተነሳስተን እኛ ጓደኛሞች ነን፣ አብረን የመሰረት ነው ሁላችን ደ ሴም የትምህርት ባክግራውንድ ነን ያለንና እንደዚሁ በቃ ስለ ቢዝነስ በሚወራበት ጊዜ ነው ለምን ይሄን ነገር እዚህ ሀገር አናመርትም? ማለት ሲምፕል ነገር ነው። የት 100% ግን ስቲል ኢምፖርት እያደረግን ነው። እና እኔ ዋናው ለወጣቶች የምለው ነገር ምንድን ነው? ማምረት ይቻላል። ደግሞ በማኑፋክቸሪንግ ዘርፍ ስትሰማራ ኢዚ ነው ማለት ከሁሉ በላይ ትሬድ ከማድረግ ከሁሉ በላይ ማኑፋክቸር ስታደረግ ብዙ ሀሳብ ማፍለቅ ትችላለህ። ማኑፕሌት ማድረግ ትችላለህ ብዙ ዲዛይኖችን። አት ሴም ታይም ደግሞ ብዙ ነገር ኢምፖርት ስለሚደረግ ኢምፖርት ሰብስቲቱት የሆኑ ነገሮች ላይ ፎከስ ካረግ ሰክሰስፉል መሆን ይቻላል ብዬ አስባለሁ።
እጅግ በጣም አመሰግናለሁ ሀሰን መሐመድ። ከጎፈሬ የስፖርት ትጥቆች አምራች ድርጅት መስራቾች መካከል አንዱ ነህ። በአጭር ጊዜ ውስጥ ስለ ድርጅታችሁ፣ ስለ ህልማችሁ ለአድማጮች ለተመልካቾች ስላጋራልን በእጅጉ አመሰግናለሁ። መልካም እድል
እንዲገጥማችሁ። በጣም አመሰግናለሁ። እሺ፣ ቴንክ ዩ በጣም።
የጋቢና ቪኦኤ መሰናዶ ይቀጥላል። በዚህ ሳምንት ረቡዕ ዕለት በአዲስ አበባ የተከፈተው የስራ አውደ ርዕይ ከ20,000 በላይ አዳዲስ ተመራቂ ስራ ፈላጊዎችና 200 ቀጣሪ ተቋማትን እንደሚያገናኝ ተገምቷል። የተለያዩ አካላት በትብብር እንዳዘጋጁት የተነገረለት ይኸው ሀገር አቀፍ የስራ አውደ ርዕይ ለ6,000 አዳዲስ ተመራቂዎች የስራ እድል እንደሚፈጥርም ተገልጿል። በዝግጅቱ የተሳተፈው ዳሽን ባንክ በሁለት ቀኑ አውደ ርዕይ ላይ 3,000 አዳዲስ ምሩቃንን እንደሚቀጥር ሲገልጽ አውደ ርዕዩ ቀጣሪዎችና ቀጣሪዎችን በማገናኘት መልካም እድል የፈጠረ እንደነበረም ተሳታፊዎችና ስራ ፈላጊዎቹ ተናግሯል። ገብረ ሚካኤል ገብረ መድህን በስፍራው ተገኝቶ ነበረ። ዝርዝር አለው።
በአዲስ አበባ ሚሊኒየም አዳራሽ በተከፈተው ሀገር አቀፍ የስራ አውደ ርዕይ ይሳተፋሉ ከተባሉት 20,000 አዳዲስ ተመራቂዎች አንዷ የሆነችው ቃል ኪዳን መላኩ ከጅማ ዩኒቨርሲቲ በዲግሪ መመረቋን ተናግራ ስራ ማግኘት ግን አስቸጋሪ መሆኑን ገልጻለች።
ዩኒቨርሲቲ ከአራት አመት ከሰባት አመት ነው ተማሪ ተምሮ የሚወጣው። በዛ ላይ 12 አመት ተምረናል ኬጃል ይኑሎ አመት ተምሮ የቢስተር ዲፔንደንት መሆን የሚፈልግ ተማሪ የለም። አሁን ላይ ያለው ሁኔታ ግን ሰው ከውቀቱና ከተማረው ትምህርት ይልቅ ሰው እየተጠየቀ ያለበት ሁኔታ ላይ ነን። ማለት እምናቀው ሰው ካለ ጆይን ማድረግ እንችላለን እንጂ የኛ ለሊት ያጠናን ያመጣነው ውጤት አሁን ላይ በቃ ዩዝለስ እየሆነ ያለበት ሰዓት ላይ ነው ብዬ ነው የማስበው። እና እሱ ነገር ቢስተካከል ይሄ ሁሉ ሰው ስራ አጥ ይሆናል ብዬ አላስብም።
የስራና ክህሎት ሚኒስትር ዴኤታው አቶ ንጉሱ ጥላሁን በበኩላቸው የስራ አጥነትን ችግር አሳሳቢነት እንዲህ በማለት ገልጸውታል።
ስራ አጥነት በባህሪው ሌሎች ስር የሰደዱ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ችግሮችን የሚወልድ የችግሮች ሁሉ እናት መሆኑ ደግሞ እጅግ አሳሳቢ ብሔራዊ ችግር እንዲሆን አድርጎታል። ከቀዳሚ ሀገራዊ አጀንዳዎች መካከልም ግንባር ቀደሙ ተደርጎ ከችግሩ ለመውጣት ርብርብ እየተደረገ ያለውም ከዚሁ የተነሳ ነው።
በኢትዮጵያ በየአመቱ 2 ሚሊዮን ስራ ፈላጊዎች እንደሚፈጠሩ የተናገሩት ሚኒስትር ዴኤታው የኢትዮጵያ መንግስት እነዚህንና ቀድሞ የነበሩትን ስራ አጦች ከግምት በማስገባት በየአመቱ 3 ሚሊዮን የስራ ዕድሎችን ለመፍጠር ማቀዱን አስታውቀዋል። ከአውደ ርዕዩ አዘጋጆች አንዱ የሆነው የአፍሪካ ጆብስ ኔትወርክ ዋና ስራ አስፈጻሚ አቶ የሱፍ ረጃ ዝግጅቱ በርካታ ተመራቂዎችን የሚቀጥሩ ድርጅቶች የተሳተፉበት እንደሆነ ገልጸዋል።
በዛሬው ዕለት ወደ 200 የሚጠጉ ኩባንያዎች 6000 የስራ ዕድል ይዘው ነው የመጡት። ለሚሳተፉ ወጣቶች በዚህ 2 ቀናት ውስጥ ከፍተኛ የሆነ የስራ ዕድል እንዲፈጠርላቸው ያደርጋል።
በሀገር አቀፉ የስራ አውደ ርዕይ ላይ የተሳተፉት የተለያዩ ቀጣሪ ድርጅቶች ስራ ፈላጊዎቹን ለመቅጠር ሲመዘግቡ ተመልክተናል። ይህን ለማድረግ በአውደ ርዕዩ ላይ ተሳትፈዋል ከተባሉት 200 ድርጅቶች መካከል አንዱ የሆነው ዳሽን ባንክ በሺዎች የሚቆጠሩ አዳዲስ ተመራቂዎችን ለመቅጠር ማቀዱን ለአሜሪካ ድምፅ አስታውቋል። አቶ ነጋሽ ባባው የባንኩ ባልደረባ ናቸው።
በአንድ ቦታ ላይ ሁሉም ተማሪዎች መጥተው ራሳቸውን ለማግኘት እንትን ይላልና ጥሩ አቅም ያላቸውን ሰዎች በአግባቡ ለማግኘት ጥሩ ፕላትፎርም ነው። ብዙ አዳዲስ ብራንቾች ለምንከፍተው የሚያስፈልጉትን ግብዓትን የምናገኝበት ትልቅ ኤክስፖዠር ነው እና ዳሽን ባንክ ለሪክሩትመንት የሚያወጣው በጣም ብዙ ኮስት አለ። ስለዚህ ያንን ሰውን ጠርቶ ፈተና ፈትኖ ምን ብሎ ኢንተርቪው አድርጎ የሚያደርገውን ነገር የመጀመሪያውን ፈርስት ስክሪኒንግ ፕሮሰስ ይሄ ያቀልልናል። በዚሁ በአዲሱ ብዙ ሰዎችን አግኝተን ያንን ቀላል የሚያደርግልን ፕላትፎርም ስለሆነ ጥሩ አጋጣሚ ነው ይሄ። እኛ ከዚህ በፊት ያለን እስከ 2000 ነበር። በአሁኑ ግን ያው አዳዲስ ብራንቾችንም ስለምንከፍት የተለያየ እንትን ስለሚሆን እስከ 3000 ሰዎችን ሪክሩት አድርገን ለመውጣት ለመጠር ሀሳብ አለን።
የኢስት አፍሪካ ቦትሊንግ ሼር ካምፓኒ ኮካኮላ ባልደረባ የሆኑት አቶ አሰፋ ተስፋዬም አውደ ርዕዩ ስራና ሰራተኛን በማገናኘት ረገድ መልካም አጋጣሚ መፍጠሩን ገልጸዋል።
ቀጣሪውና ስራ ፈላጊው አንድ ቦታ ላይ እንዲገናኝ ማድረጉ ነው። በጣም ባነሰ ወጪ ስራ ፈላጊዎችም በጣም ብዙ ቦታ ሳይሄዱ ሲቪ ለማስገባት ወይም ስራ ፍለጋ እዛዚህ ሳይሄዱ ሳይንገላቱ፣ ስራ ቀጣሪዎችም ደግሞ እንደኛ ያሉ ካምፓኒዎች ሰራተኛ ፍለጋ ወይም ፍሬሽ ግራጁዌትስ ፍለጋ የተለያየ ቦታ ሳይሄዱ አንድ ቦታ ላይ መገናኘቱ በጣም ጠቃሚ ነው ብዬ አስባለሁ። ስፔሻሊ ከወጪ አንጻር ያለው ሚና እጅግ ላቅ ያለ ነው።
ስራ ለመቀጠር ሲመዘገቡ ካገኘናቸው አዳዲስ ተመራቂዎች አንዱ የሆነው ምስጋና አዲሱ ዝግጅቱ ጥሩ እድል ፈጥሮልናል ይላል።
እዚህ መጥቼ ጥሩ የሚባሉ ካምፓኒዎችን አግኝቻለሁ እና በጣም አሪፍ ነው። በተለይ ደግሞ ካምፓኒዎች የት እንዳሉ ለማያውቁ ከሌላ አካባቢ ለሚመጡ ሰዎች በተለይ ጥሩ አማራጭ ነው ብዬ አስባለሁ። እኔ በህግ ነው የተመረኩት በለው እና አንዳንድ ድርጅቶችን አግኝቻለሁ። አይ ቲንክ እስከ ዛሬ አይቼ በማላውቀው በቴክስ አይልም ዶክመንት አውተንቲኬሽን ምናምን የሚባሉ ዶክመንቶች አሉ። በእነሱ ውስጥ ነው ያመለከትኩት። አሁንም ደግሞ ሌሎች አሉ አመለክታለሁ። አሁን እኔ ከገባው አይ ቲንክ 20 ደቂቃ ምናምን ነገር እና በዚህ 20 ደቂቃ ውስጥ ወደ 3 ካምፓኒዎችን አግኝቻለሁ እና አዲስ አበባ ውስጥ በ20 ደቂቃ 3 ካምፓኒ ማግኘት ማለት ለዚያውም ደግሞ ፍሪ ቦታ ባላቸው ማግኘት ማለት ትልቅ እድል ነው።
መቅደስ አስማማው የምትባል ተመራቂ በበኩሏ ይህ አውደ ርዕይ የተለያዩ ቀጣሪ ድርጅቶችን አንድ ላይ እንድናገኝ ረድቶናል ትላለች።
ስራ ማግኘቱ በጣም ፈተና ነው። አሁን ላይ ብዙ ተማሪዎች ከኮሌጁ ከዩኒቨርሲቲው ተመርቀው ይወጣሉ፣ ግን ስራ የለም። አሁን ደግሞ ይህ ደረጃ አሪፍ ነገር ፈጥሮልናል ብዬ አስባለሁ። እዚህ ጋር ከአንድ ቦታ ብዙ ከመቶ በላይ ድርጅቶች መጥተዋል። አንድ ቀን መጥተን እነዚህን ብዙ ድርጅቶች አግኝተናል። ሌላ ቦታ ግን ብንሄድ አንድ ቦታ አንድ ነው ልናገኝ የምችለው። አሁን ግን በአንድ ቦታ መጥተው ተካተው ከመቶ በላይ ድርጅቶች አገኘን ማለት ነው።
የስራና ሰራተኛ አገናኝ ተቋም የሆነው የአፍሪካ ጆብስ ኔትወርክ የስራ ኃላፊ ዲና መኮንን አዳዲስ ተመራቂዎች ወደ ስራው ዓለም ለመግባት የተለያዩ ፈተናዎች እንደሚገጥሟቸው ተናግረው እነዚህን ችግሮች ለመቅረፍ የትምህርት ተቋማትና ቀጣሪ ድርጅቶች ጥረት ማድረግ እንደሚጠበቅባቸው አስገንዝበዋል።
ትልቁ ነገር ተማሪዎች ከመመረቃቸው በፊት የአፓረንትሺፕ የኢንተርንሺፕ እድሎችን ቢያገኙ የስራ ዓለም ውስጥ ለመቀላቀል በተሻለና በፈጠነ መልኩ መግባት ይችላሉ። አንደኛው ጉዳይ ይሄ ነው። ሁለተኛው ደግሞ ዓለም እየተቀየረች ነው። የስራ ሂደቶች፣ የስራ ዘይቤዎች እየተቀየሩ ነው ያሉት። ተማሪዎች መውቀት አለባቸው። በተለይ ደግሞ ዲጂታል ስኪል ሊኖራቸው ይገባል። ዲጂታል ስኪል ከየት ነው የሚጀምረው? ከዲጂታል ሊትረሲ ነው የሚጀምረው እና በትምህርት ተቋማቶች ውስጥ ያንን ስርዓት አጠንክረን መስራት አለብን። በተለይ የትምህርት ስርዓቱን ይመለከታል። ይሄ ተማሪዎችን ማብቃት ያለበት ቀጣሪ ድርጅቶችም ራሳቸውን ኃላፊነት ደግሞ መወጣት አለባቸው። ምክንያቱም ሁሉ ነገር ሰልጥኖ ሁሉ ነገር ተስተካክሎ ይምጣልኝ ብሎ መጠበቅም አግባብ አይደለም። ስራ እድልን ከመፍጠር ባሻገር ደግሞ እነዚህን ወጣቶች ወስዶ ፖቴንሻል አላቸው ቢሰለጥኑ ወስዶ እነሱን ደግሞ በሚያስፈልጋቸው ክህሎት ማሰልጠን ደግሞ የድርጅቶች ኃላፊነትም ግዴታም ነው።
የስራ አውደ ርዕዩን ያዘጋጁት አካላት ከዚህ ቀደም በተለያዩ ዩኒቨርሲቲዎች መሰል ዝግጅቶችን ማድረጋቸውን አስታውቀዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
አሁን ደግሞ የምናልፈው ከሰሞነኛ ጉዳይ ወደ ሆነው ወደ እስራኤል እንዲሁም ደግሞ የሐማስ ግጭት ነው። ከሰሞኑ በጋዛ ሆስፒታል ላይ የደረሰው አደጋ በዓለም አቀፍ ደረጃ እጅግ ከፍተኛ ቁጣንና ንዴትን አስከትሏል። በዚህ ዙሪያ የተለያዩ የዜና አውታሮች ያጠናቀሩትን ዘገባ ስመኝሽ የቆየ እንደሚከተለው ታቀርበዋለች።
በጋዛ ሰርጥ ሰሜናዊ ክፍል በሚገኘው የአልአህሊ አረብ ሆስፒታል ላይ የተፈጸመውን ጥቃት በጥብቅ እንደሚያወግዝ የዓለም ጤና ድርጅት አስታውቋል። የጤና ድርጅቱ የምስራቅ ሜዲትራኒያን አካባቢ ዳይሬክተር የሆኑት ዶክተር አህመድ አልማንድሃሪ በሆስፒታሉ ታካሚዎች፣ የጤናና እንክብካቤ አገልግሎት ሰጪዎችና በሆስፒታሉ የተጠለሉ የሀገር ውስጥ ተፈናቃዮች ይገኙ እንደነበር አመልክተው ጥቃቱን አውግዘዋል።
የዓለም ጤና ድርጅት በጋዛ ሰርጥ ሰሜናዊ ክፍል በሚገኘው የአልሃሊ አረብ ሆስፒታል ላይ የደረሰውን ጥቃት አጥብቆ ያወግዛል። ሆስፒታሉ ውስጥ ታካሚዎችን፣ የጤናና እንክብካቤ አገልግሎት ሰጪዎችና በሆስፒታሉ የተጠለሉ የሀገር ውስጥ ተፈናቃዮች ይገኙበት ነበረ። ቀድሞ የሚወጡ ሪፖርቶችን በመቶዎች የሚቆጠሩ ሰዎች ላይ የሞትና የአካል ጉዳት መድረሱን ያመላክታሉ።
ማክሰኞ ዕለት የደረሰውን የቦምብ ጥቃት ተከትሎ የጋዛ ጤና ሚኒስትር ባወጣው መግለጫ በሆስፒታሉ ጥቃት ቢያንስ 500 ሰዎች መገደላቸውን አስታውቋል። ሆስፒታሉ በሰሜናዊው የጋዛ ሰርጥ አገልግሎት ከሚሰጡ 20 ሆስፒታሎች ውስጥ አንዱ ሲሆን የእስራኤል ጦር አካባቢውን ጥለው እንዲወጡ ማስጠንቀቂያ ተሰጥቶት ነበር። ዶክተር ማንድሃሪ ግን ሆስፒታሉን ለቆ መውጣት የማይቻል እንደነበር ያመለክታሉ።
The order for evacuation has been impossible to carry out.
አሁን ባለው የደህንነት እጦት በርካታ ታማሚዎች ያሉበት አሳሳቢ ሁኔታና የአምቡላንስ የሰራተኞች የጤና ስርዓት እንዲሁም የመተኛ አልጋ እጥረት ምክንያት አካባቢውን ጥሎ የመውጣት ሁኔታ ተፈጻሚ መሆን አይችልም።
የዓለም ጤና ድርጅቱ አክሎ ለሲቪሎችና ለጤና አገልግሎት አስቸኳይና አስተማማኝ ጥበቃ እንዲደረግ እንዲሁም ሰሜናዊውን ጋዛ ጥሎ የመውጣቱ ትዕዛዝ እንዲቀለበስ ጠይቋል። በጋዛ ሆስፒታል ላይ የደረሰውን አስከፊ ጥቃት ተከትሎ በተባበሩት መንግስታት ድርጅት የፍልስጤም ቋሚ ታዛቢ የሆኑት ሪያድ መንሱር ባወጡት መግለጫ ጥቃቱ በአረብ ቡድኖች ከፍተኛ ቁጣ ማስነሳቱን ተናግረዋል።
እኛ የአረብ ቡድን አባላት በአንድነት በጋዛ ሰርጥ በሚገኘው ሉትራን ሆስፒታል ላይ በእስራኤል ወታደሮች በተፈጸመው ጭፍጨፋ እጅግ ተቆጥተናል። አሁን እየወጡ ያሉት አሃዞች እንደሚያሳዩት እስካሁን 500 ያክል ሰላማዊ ዜጎች ተጨፍጭፈዋል።
የሐማስ ተጣቂዎች በጋዛ ከተማ አህሊ አረብ ሆስፒታል ላይ ለደረሰው ፍንዳታ እስራኤልን ተጠያቂ ሲያደርጉ፣ የእስራኤል መከላከያ ኃይሎች በበኩላቸው የፍልስጤም መደበኛ ያልሆነ ጦር የተኮሰው ሚሳኤል መስመሩን ስቶ ሆስፒታሉን እንደመታ በመግለጽ የደረሰባቸውን ክስ ተቃውሟል። ታጣቂው ቡድንም ለጥቃቱ ኃላፊነት አልወሰደም። ትላንት ማክሰኞ የአረብ ሀገራቱ ቡድን አባል የሆኑ አምባሳደሮችን ወክለው ለጋዜጠኞች መግለጫ የሰጡት ማንሱር ጥቃቱን በጥብቅ እንደሚያወግዙ ተናግረዋል።
We condemn this action in the strongest
ይህንን ድርጊት በማንኛውም መልኩ በጥብቅ እናወግዛለን። ለዚህ እልቂትና ለዚህ ወንጀል እስራኤልን ተጠያቂ እናደርጋለን። እዚህ ወንጀል ኃላፊነት ያለባቸው ሰዎች ደግሞ ለፍትህ ሊቀርቡና ተጠያቂ ሊሆኑ፣ ህዝባችን ላይ ለተፈጸመው ወንጀል ሊቀጡ ይገባል።
የመንግስታቱ ድርጅት የፍልስጤም ቋሚ ታዛቢ የሆኑት ማንሱር አክለው አስቸኳይ የተኩስ ማቆም እንዲደረግና በፍልስጤማውያን ላይ የሚደረገው ግድያ እንዲቆምም ጠይቀዋል።
We as an Arab group demand immediately a ceasefire.
እንደ አረብ ቡድን በአስቸኳይ የተኩስ ማቆም ስምምነት እንዲደረግ እንጠይቃለን። ምክንያቱም የዚህ ጦርነት መቀጠል ማለት በየደቂቃው ፍልስጤማውያንን መግደል ማለት ነው። የጸጥታው ምክር ቤት ትናንት ኃላፊነቱን ቢወጣ፣ ትናንት ግጭቱን ማቆም፣ ትንኮሳውን ማስቆም ቢችል፣ ትናንት በህዝባችን ላይ የሚፈጸመውን ወንጀል ማስቆም ቢችል ኖሮ እነዚህ ዛሬ የተገደሉት 500 ሰዎች በህይወት ከኛ ጋር ይኖሩ ነበር።
የዓለም ጤና ድርጅትም ባወጣው መግለጫ ለሲቪሎችና ለጤና ተቋማት በቂ ጥበቃ እንዲደረግ ጠይቋል። በተቋሙ በእስራኤል ቁጥጥር ስር የሚገኘው የፍልስጤም ግዛት ተወካይ የሆኑት ዶክተር ሪቻርድ ፔፐርኮርን የዓለም ጤና ድርጅት ይህ ተፈጻሚ እንዲሆን ልመና አሰምተዋል።
ልመና ላሰማ ፈልጋለሁ። አሁን በጋዛ የሚያስፈልገው አስቸኳይ አቅርቦት ነው። በራፋህ በኩል ያለው መተላለፊያ በአስቸኳይ መከፈት አለበት። የነዳጅ፣ ውሃ፣ ምግብ፣ መድኃኒትና ህክምና ፍላጎት አለ። አቅርቦቶቹ ዝግጁ ናቸው። ድንበር ላይ ለመግባት እየተጠባበቁ ነው። ይህ አስከፊ ሁኔታ መቆም አለበት።
ፔፐርኮርን አክለው በጋዛ የሚገኙ ሆስፒታሎች ውስጥ መተላለፊያዎቻቸውና ግቢዎቻቸው ሳይቀር በተፈናቃዮች መሞላቱንም አስታውሰዋል። በጤና ድርጅቱ የአስቸኳይ አደጋዎች መርሃ ግብ ዋና ዳይሬክተር የሆኑት ማይክ ራያን በበኩላቸው በዚህ ሁኔታ በጤና ሰራተኞች ላይ የሚፈጸም ማንኛውም ጥቃት ዓለም አቀፍ ሕግጋትን እንደሚጻረር አመልክተዋል።
The very place that can save the life of an injured civilian become a place.
ጉዳት የደረሰባቸውን ሲቪሎች ማዳን የሚቻልበት ቦታ የሞት ስፍራ ሊሆን ይችላል። ሕይወታቸውን አደጋ ላይ ጥለው ሰዎችን ለማዳን የሚጥሩ የጤና ሰራተኞችም ለሞት አደጋ ተጋልጠዋል። ስለዚህ ሁሉም አካል የጤና አገልግሎት ተቋማትን ለመጠበቅ መስራት አለበት። ተለይተው የተቀመጡ ናቸው። የት እንዳሉ ይታወቃል። ከግጭት ነጻ ሊሆኑና ሊጠበቁ ይገባል።
ራያና ክለው በፍልስጤም ንጹሃን ዜጎች ላይ እየደረሰ ያለው ጥቃትም እንዲቆም ጠይቀዋል።
ባለፈው ሳምንት በደቡብ እስራኤልና በመላው እስራኤል ላይ የደረሰውን ሽብርን እንገነዘባለን። ፍርሃትና ቁጣ ይገባናል። ጭካኔ የተሞላባቸው ጥቃቶች ነበሩ። ስለዚህ እስራኤልን ህዝብ ቁጣ እንረዳለን። ነገር ግን አሁን በፍልስጤም መደበኛ ህዝብ ላይ እየደረሰ ያለው ነገር ግን ምክንያት መሆን አይችልም። እየሆነ ያለው ነገር መቆም አለበት።
በጋዛ ሆስፒታል ላይ የደረሰው ጥቃት በሌሎች ምዕራብና የአረብ ሀገራትም ቁጣና ተቃውሞን ቀስቅሷል። ዌስት ባንክ በሚገኘው ራማላ ከተማ ጥቃቱን የተቃወሙና እስራኤልን ተጠያቂ ያደረጉ ሰዎች ሰልፍ አካሂደዋል። ፕሬዝዳንት መሐሙድ አባስን ተቃውመውም መፈክሮች ያሰሙ ሲሆን የፍልስጤም የጸጥታ ኃይሎች ሰልፈኞቹን ለመበተን አስለቃሽ ጋዝና የእጅ ቦምቦችን ተጠቅመዋል። በተመሳሳይ ሁኔታ በሄብሮን የሐማስን ባንዲራ የያዙ ፍልስጤማውያን የተቃውሞ ሰልፍ ያካሄዱ ሲሆን ከተማዋ የሐማስ መሆኗን የሚገልጽ መፈክር አሰምተዋል። እንደ ናብለስ፣ ቱባዝ እና ጄኒን የመሳሰሉ ሌሎች የዌስት ባንክ ከተሞች ውስጥ በተካሄዱ ሰልፎችም ከፍልስጤም የጸጥታ ኃይሎች ጋር ግጭት መፈጠሩን የዓይን እማኞች አመልክተዋል። በዌስት ባንክ እየተካሄዱ ያሉት ተቃውሞዎች ፍልስጤማውያን በግዛቱ ባሉ የጸጥታ ጉዳዮች ዙሪያ ከእስራኤል ጋር በመተባበራቸው ከፍተኛ ትችት ሲቀርብባቸው በቆዩት አባስ ላይ ያላቸውን ለረጅም ጊዜ ሲብላላ የቆየ ቁጣ እንደሚያሳዩ ተገልጿል።
ከዚህ በመቀጠል ደግሞ በዚህ በዩናይትድ ስቴትስ ዴንቨር ግዛት ከሰሞኑ አንድ ጋናዊ አርቲስት የከፈተውን አውደ ርዕይ እንቃኛለን። በዴንቨር የሚገኘው ዘጋቢያችን ስካት ስተርን ያጠናቀረው ዘገባ እንደሚከተለው ይቀርባል።
የስነ ጥበብ ሙዚየም የቀረበው የስዕል አውደ ርዕይ የጋናዊው አርቲስት ኦማካዋፎ 30 የስዕል ስራዎችን የያዘ ነው። ርዕሱ ሶል ኦፍ ብላክ ፎክስ ወይም በግርድፉ የጥቁሮች ነፍስያ ይሰኛል። የኤግዚቢሽኑ ርዕስ ከጥቁር አሜሪካዊው የጥቁሮች መብት ታጋይና ቀስቀሽ W.E.D. Bois መነሻነት የመጣ ነው። ዋፎይ ውልደቱ ዲ ቦይስ በተቀበረበት በጋና ነው። ሳሊው ስዕሎቹ ወደ ሰው በቀጥታ አተኩረው እንዲያዩ ተደርገው የመሳላቸው ምስጢር ደብል ኮንሺየስነስ ወይም ጥምር ህሊና ከተሰኘው የዲ ቦይስ ጽሑፍ የተቀዳ ነው ይላል። ይሄ ተሞክሮ ጥቁሮች ራሳቸውን በራሳቸው ሲመለከቱ እንዲሁም ደግሞ መልሰው ራሳቸውን በነጮች አይን ሲገመግሙ ያለው ተሞክሮ ነው።
The engagement is always there because, you know, for me there are ways of me expressing how I feel.
የሚሰማኝ ነገር ማለት የምሻውን ነገር በሙሉ ከስዕሎቹ ጋር የሆነ አይነት ቁርኝት በመፍጠር የምለው ስለሆነ ሁሌም ተሳትፎውና መላሹ ይኖራል። ስለዚህ ስዕሎቹ ቀጥታ አንተን ሲያዩ ያለው ነገር እኔ ማለት የምሻው ነገር ነው።
ዋፎ የስዕሎቹ የአይናጣጣል የሚቀበለውን ኃይል በሙሉ መልሶ የሚሰጥበት ሁሉም ነገር የሚጀምርበት መነሻው ነው ይላል።
በስዕሎቹ ላይ ህይወት ለዘራ የምችልበትን መንገድ እፈልጋለሁ። ያ ሲሆን ደስተኛ ነኝ።
የኤግዚቢሽኑ ዋና የበላይ ጠባቂ ላሪ ኦሴመንሳ የዋፎ ስራዎች ወዳጆቹን ከማየት አለም ደግሞ እንደ ጂዝና ቢያንሴ ያሉ የሚያደንቃቸውን ሰዎች ከሚያስተውልበት በራሱ መነጽር የተደረገ የዳሰሳ ግምገማ ነው ብሎ ያምናል።
ስለ ሰብአዊነት እንድታስቡ እንሻለን። ስለ ጥቁሮች ሰብአዊነት ስለ ዕለት ተዕለት ውጣ ውረዶቻችን አስቡ። ከዛ ደግሞ ስለ ደስታ አስቡ። ደስታ ለእናንተ ምን አይነት ስሜት እንደሚሰጣችሁ አስቡ። ማንነታችሁን እንዴት እንደምትገልጹ አስቡ።
የዋፎ የስራ ሂደትም የኤግዚቢሽኑ አካል ነበር። ዋፎ ስዕሎቹን በእርሳስ መሳል ሲጀምር አንስቶ ቀጥሎ ደግሞ ቀለሞቹን በጣቱ ሲቀባ ያለው ሂደት በቪዲዮ ተካቷል። ሳሊው ሰዎች ከእርሱ ጋር በስቱዲዮ ውስጥ ሆኖ ያሉ እንዲመስላቸው እንዲሁም ደግሞ ቀለማቶቹ እንዲታዩ የሚያደርግበትን ስልት እየፈለኩ ነበር ብሏል።
በብሩሽ መሳል ተምሬያለሁ። ለረጅም ጊዜ የሰራሁበት ሲሆን ነገር ግን በጣቶቼ ስስል የሚሰማኝ ስሜት እጅግ የተለየ ነው። ምክንያቱም በጣቶቼ መሳል ነጻነት ይሰጠኛል፣ ኃይል አለው፣ እንድንቀሳቀስም ነጻ ያደርገኛል።
ኤግዚቢሽኑ እስከ መጪው የካቲት ድረስ የሚዘልቅ ነው። ቻችን አባቾን ስለናችሁ አብዝተን እናመሰግናለን። ይሁድ ምሽት መሰናዷችን እዚህ ላይ ተጠናቋል። በነገው ምሽት በመደበኛ የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። አስተያየት ወይም ጥያቄ ቢኖራችሁ በፌስቡክ ገጻችን በአምሃሪክ ላይ ለጋቢና በየያላችሁ አድርሱን። ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ በቀነበሩ ጽዮን ግርማ በአርቶቱ ከመላ አሜሪካ ድምጽ ባለሙያዎችና ዘጋቢዎች ጋር በመሆን እዚህ ላይ እንሰናበታለን። ሰላም ጤና ይስጥልን። መልካም ይሁድ ምሽት።
Rafi.